What a marvelous choir.
ምን የሚያስደንቅ መዝሙር ነው። በዓለም አስደናቂ ከሆኑ ታሪኮች በደማስቆስ መንገድ ላይ ተደረገው ነው። የወጣት ሳውል ታሪክ ታውቃላችሁ። በእያንዳንዱ ቤት እየገባ ቤተ ክርስቲያን በመረበሽ ቅዱሳንን እስር ቤት ያስገባ ነበር። ሳውል ረባሽ ስለነበረ የቤተ ክርስቲያን ቅድሚያ አባሎች ከንዴቱ ለማምለጥ ኢየሩሳሌምን ለቀው ሄደዋል። ሳውል ወደ ደማስቆስ በቀረበ ጊዜ ድንገት በርሱ ዙሪያ ከሰማይ ብርሃን አንጸባረቀ። በምድርም ላይ ወድቆ ሳለ ሳውል ሳውል ስለምንስ ታሳድደኛለህ የምለውን ድምፅ ሰማ። ይህም የመለወጥ ሁኔታ ሳውልን ሙሉ በሙሉ ለወጠ። እንዲያውም ዓለምን ለወጠ። የዚህን አይነት መግለጽ እንደሆነ እናውቃለን። እንዲያውም እዚህ አይነት መለኮታዊ ልምድ በ1820 በልጅ ጆሴፍ ስሜዝ እንደተፈጠረ እናውቃለን። ሰማይ እንደገና መከፈቱና እግዚአብሔር ለነቢዩና ሐዋርያዎች እንደምናገር ግልጽ የሆነ የእርግጠኛን ምስክርነታችን ነው። እግዚአብሔር የልጆቹን ጸሎት በመስማት መልስ ይሰጣል። ምንም እንኳ ቢሆን አንዳንድ ሰዎች እንደ ሳውል ወይም ጆሴፍ ስሚዝ ተመሳሳይ ልምድ ካላዩ የማያምኑ አሉ። በውሃ ጥምቀት በር ላይ ናቸው፣ ግን አይገቡም። በምስክርነት ጫፍ ላይ ይቆያሉ እንጂ እውነትን ለመቀበል አያመጡም። ወደ ሐዋርያነት የእምነት ደረጃን ከመውሰድ አስደናቂ ሁኔታ ተፈጥሮ እንዲያሳምናቸው ይፈልጋሉ። በደማስቆስ መንገድ ተውኔታዊ ሁኔታ እንዲፈጠር ቀናቸውን ያሳልፋሉ። አንድ እህት ዕድሜዋ ሙሉ ታማኝ የቤተ ክርስቲያን አባል ነበረች፣ ግን ግላዊ ሐዘን ይዛ ነበር። በአጭር ሕመም ሴት ልጇ መሞት ብዙ ዓመት በኋላ ከዚህ አደጋ ቁስል እያደናት ነበር። በዚህም ታላቅ ጥያቄ ተሰቃየች። ምስክርነቷ ቀደም ሲል እንዳልነበረ አመነች። በፍጹም እንደገና እንደማታምን ተሰማት። ስለዚህም በእግዚአብሔር በግል ስለዚህ መጠበቅ ጀመረች። በተለያዩ ልዩ ምክንያት ራሳቸውን በደማስቆስ መንገድ የሚያቆዩ አሉ። እንደ ሐዋርያ በሙሉ መታጨት ራሳቸውን ያዘገያሉ። የክህነት ሥልጣን ለመቀበል ምኞት አላቸው፣ ግን በብቃት ለመኖር ይጠራጠራሉ። ቤተ መቅደስ ለመግባት ፍላጎት አላቸው፣ ግን ብቃት የሚሰጥ መጨረሻ እምነት ይቆያሉ። እንደ ካሮል አስደናቂ ስዕል ቤተ ክርስቲያን መጥቶላቸው ፍራቻና ጥርጣሬያቸውን እንዲያስወግዱ ይጠብቃሉ። ስለ ክርስቶስ ለመማር በትጋት የሚመክሩ በመጨረሻም ያውቁታል። የጌታ መለኮታዊን በመረዳት ይቀበላሉ። እንደ እንቆቅልሽ በትናንሽ ይመጣል። የእያንዳንዱ ቁራጭ በቀላሉ ልታወቅ አይችልም። ከሙሉ ጋርም ምንም ዝምድና እንዳለውም ግልጽ አይሆንም። ግን እያንዳንዱ ቁራጭ ትልቁን ስዕል በተሻለ እንድንረዳ ይረዳናል። በመጨረሻም በቂ ቁራጮች ከአንድነት ከተሰበሰቡ በኋላ የሁሉንም ቆንጆነቱን እንረዳለን። ከዚያም በኋላ ያለፈውን ልምዳችን በመመልከት አዳኝ በአንዴ ሳይሆን በማይታወቅ ዝግታ መጥቶ ከእኛ ጋር መሆኑን እናያለን። በእምነት ወደፊት ከተጓዘን ይህን የእኛ ልምድ ነው እና ወደ ደማስቆስ መንገድ ላይ አትቆዩ። የሰማይ አባታችን ልጆች እንደምወድ እመሰክራለሁ። ይወዳቸዋል። በተሰበረ ልብና በተዋረደ መንፈስ ሰላሙን ከፈለጋችሁ አስፈላጊ ሲሆን ጌታ በመሰናክል ላይ ይሸከማችኋል። አንዳንዴ በምንሰማው መንገድ በልባችን ያናግረናል። ድምፁን በተሻለ ለመስማት በኑሯችን ያለውን የዓለማት ተጽዕኖ ወሰን መስጠት አለብን። ይህንን ችላ ካልን ወይም በማንኛውም ምክንያት የመንፈስን አናሳሽነት ካሸነፍ ከሽፍን ልሰማን አይችልም። የመንፈስ አነሳሽነትን በመማር ማዳመጥ ይኖርብናል። የተወደዱ ነቢያችን ቶማስ ስሞንሰን በዚሁ ምሳሌያችን ናቸው። ለመንፈስ አናሳሽ የሚሰጠው ትኩረት ታሪካዊ ነው። ካህን ሽማግሌ ሆላንድ ምሳሌውን አዛምደዋል። አንዴ ፕሬዚዳንት ሞንሰን በሉዚያና ሥራ ምድብ ላይ እንዳለ የስቴክ ፕሬዚዳንት የአስር ዓመት ልጅ ክርስቲያል በነቀርሳ ሕመም ሞት አፋፍ ላይ ያለችውን እንዲጎበኝ ጠየቀው። የክርስቲያል ቤተሰብ ፕሬዚዳንት ሞንሰን እንደመጣ ይጸልዩ ነበር። ቤታቸው ሩቅ ስለነበረ ጊዜ አልነበረም እና ፕሬዚዳንት ሞንሰን በስቴክ ጉባኤ ጸሎት የሚያደርጉትን ክርስቲያልን እንዲጨምሩ ጠየቃቸው። ጌታም ቤተሰቧን በእውነት ይረዳል። በቅዳሜው ጉባኤ ክፍል ፕሬዚዳንት ለመናገር ስቆም መንፈስ በሽክሽክታ ሕፃናትን ወደ እኔ ኑ ይምጡ ዘንድ የምለውን አስታወሱ። የእግዚአብሔር መንግሥታት እንደዚሁ ላላት ናትና። ማስታወሻውም ግራ የሚገባ ነው። በመጣው ፕሮግራም ተሰብስቦ ለመቀጠል ሞከረ፣ ግን የትንሿ ልጅ ስምና ምስል ከአእምሮ ልመጣ አልቻለም። መንፈስን በማዳበጥ እንደገና ፕሮግራሙን አስተካከለ። በነጋታው ጠዋት ፕሬዚዳንት ሞንሰን 99ኙን በተራራ ትቶ ሄደው የባዘነውን ለመፈለግ ብዙ ኪሎ ሜትር በመጓዝ እርዳታ ከሚፈልጋቸው ጋር ለመሆን ሄደ። እዛ ከደረሰ በኋላ ሕመም በመነሳት ያልቻለውንና ለመናገር የደከማትን ልጅ ወደ ታች ተመለከተ። በሽታው እውር አድርጓታል። በጌታ መንፈስና ሁኔታው በመነካት ወንድም ሞንሰን የደከማ ልጅ እጁን ወስዶ ክርስቲያል እዚህ ነኝ አላት። በታላቅ ጥረት መልሰጠችና ወንድም ሞንሰን እንደምትመጣ አውቃለሁ አለች። ውድ ወንድሞች እና እህቶች፣ ሳውል በደማስቆስ መንገድ ጌታ ሆይ ምን አደርግ ዘንድ ትወዳለህ እንዳለው ጌታ ከምመካባቸው ከመሆን ቃሉን ለመስማት ጥረት እናደርግ። ሌላኛው መንገድ አንዳንድ ጊዜ በሕይወታችን የጌታ ድምፅ የማናስታውሰው ምክንያት ለጸሎታችን መልስ የመንፈስ ራእይ በቀጥታ ስለምሰጠን ነው። የሰማይ አባታችን ለጥያቄና ግላዊ ሕይወታችን በተመለከተ መልስ ስንፈልግ መጀመሪያ ማጥናትና ለምሬት ጸሎት ማድረግ እንዳለብን ይጠብቅብናል። ሰምቶን ለጸሎታችን መልስ እንደምሰጠን የሰማይ አባታችን ማረጋገጫ አለን። መልሱም የሚመጣው በታመኑት ጓደኞችና ቤተሰብ በመጽሐፍ ቅዱስና በነቢይ ቃል ድምፅ ሊሆን ይችላል። መልሱም የሚመጣው በታመኑት ጓደኞችና ቤተሰብ ወይም በመጽሐፍ ቅዱስ ሊሆን ይችላል። የምንቀበለው በጣም ኃይለኛ የሆነ መንፈሳዊ ነገር ለእኛ ብቻ ሳይሆን ለሌሎች ጥቅም እንደሆነ የእኔ ልምድ ነው። ለራሳችን ብቻ የምናስብ ከሆነ ኃይለኛ የሆነውን መንፈሳዊ ልምድና በሕይወታችን ጥልቅ የሆነ የራእይን ጥቅም እናጣለን። ፕሬዚዳንት ኪምበል ይህን ሐሳብ አስተማሩ። እግዚአብሔር ስለሚያውቅ ይጠብቀናል፣ ግን በሌላ ሰው አማካኝነት የምንፈልገው ያሟላል። ስለዚህ እርስ በርስ ማገልገል በጣም አስፈላጊ ነው። ወንድሞችና እህቶች፣ ሁላችንም ለሌሎች ችግር ስሜት መስጠት የቃል ክዳን ኃላፊነት ስለሆነ አዳኝ እንዳገለገለ በአካባቢያችን ያሉትን ደስ ማሰኘት አለብን። አንዳንዴ የጸሎታችን መልስ ለማጣ የምችለው በጸሎት ላይ ያለን ሳይሆን ጌታንና ሌሎችን በማገልገል ላይ ያለን ሊሆን ይችላል። ራስ ወዳድ ያልሆነ ሥራ መንፈሳችንን በማንጣት የመንፈስ አይናችን የምጋርደውን ኃጢአት በማስወገድ የሰማይ መስኮትን ይከፍታል። ለሌሎች ጸሎት መልስ በመሆን ለራሳችንም አንዳንዴ መልስ እናገኛለን። ጌታ ለራሳችን ብቻ የሚሆን ነገር የሚገልጽበት ወቅት አለ። ቢሆንም እንኳ በብዙ መንገድ የምስክርነት እውነት ለሌሎች ለሚያካፍሉት ይሰጣል። ይህ ከአዳም ቀን ጀምሮ በማንኛውም ነቢያት ያለ ነው። ጌታ የበለጠ ለቤተ ክርስቲያን አባሎቹ በሁሉም ጊዜ አፋቸውን በመክፈት ወንጌልን በደስታ እንዲያውጁ ይጠብቅባቸዋል። ይህም ሁልጊዜ ቀላል አይደለም። አንዳንዶች ስለ እምነት አርስትና ስለ ሃይማኖት ከጓደኛቸውና ሥራ ባልደረባቸው ጋር ከማውራት ጋሪን መጎተት ይመርጣሉ። እንዴት ማስረዳት እንዳለባቸው ይጨነቃሉ። ይህም ግንኙነታቸውን ስለሚጎዳ ነው። እንደዚሁ መሆን የለበትም፣ ምክንያቱም የምካፈል የደስታ መልእክት ነው። ከብዙ ዓመታት በፊት ቤተሰባችን የእኛ ሃይማኖት ካልሆኑ ሰዎች ጋር በመኖር ይሰሩ ነበር። ሰንበታችን እንዴት ነው የምታሳልፉት ብሎ ሲጠይቁን የተለመደውን አርዕስት ስለ ስፖርት ወይም አየር ሁኔታ በመተው ስለ ሃይማኖት ልምድ እንካፈል ነበር። ወጣት ተናጋሪ ፎር ዘ ስትሪንግስ ኦፍ ዩዝ ወይም ወደ ሚስዮን በሚሄደው ቃል እንዴት እንደተነካን ወይም ወንጌልና ቤተ ክርስቲያን ፈተናዎችን ለመወጣት እንደረዳን ነበር የምናወራው። ሰባኪ አለመሆን ወይም አለማዘዝ እንሞክራለን። ባለቤቴ ሄሪያት ሁልጊዜ መንፈሳዊና የሚያስቅ ነገር ለመካፈል የተሻለች ናት። ይህ አንዳንዴ ወደ ትልቅ ውይይት ይመራል። ከጓደኛ ጋር እንዴት የሕይወት ፈተናን መወጣት እንደሚቻል ስናወራ እናንተ ቤተ ክርስቲያን አላችሁ፣ ለእናንተ ቀላል ነው የሚለውን አስተያየት እንሰማለን። በብዙ የሕዝብና ዜና ምንጭ እና ብዙ ቀልጣፋ መገላገያዎች የወንጌል ጥሩ ዜና ማካፈል ከመቼውም የበለጠ ስለሆነ ውጤታማነት አለው። እንዲያውም በማዳመጥ የቴክስት መልእክት ለአስር ደቂቃ እየተናገረ ነው እና እስካሁንም ስለ በረራ ተመሳሳይነት የለም የሚል ተልእኮ ይሆናል። ውድ ወጣት ጓደኞቼ ምናልባትም አፋችሁን እንድትከፍቱ ጌታ ብርታት ይሰጣችኋል። እጅህን በመጠቀም ብሎግና ቴክስትን ለመላው ዓለም እንድታደርጉ ማድረግም ይኖርባችኋል። ግን ትክክለኛ ቦታና ጊዜ መሆኑን አስታውሱ። ወንድሞችና እህቶች፣ በዘመኑ ቴክኖሎጂ በረከት እግዚአብሔር ለልጆቹ ያለውን ታላቅ ዕቅድ የደስታና ምስጋና ማሳየት እንችላለን። አንዳንዴ የነጠላ ሐረግ ምስክርነት የአንድ ሰውን ሕይወት ለዘላለም ልነካ ይችላል። ወንጌልን ለመስበክ ውጤታማ የሚሆነው መንገድ በምሳሌ ነው። እንደ እምነታችን የምንኖር ከሆነ ሰዎች ያስታውሳሉ። የኢየሱስ ክርስቶስ ባሕርይ በእኛ ላይ የሚያንጸባርቅ ከሆነ እኛ ደስተኛ በመሆን ከዓለም ጋር ሰላም ብንሆን ሰዎች ለምን እንደሆነ ማወቅ ይፈልጋሉ። ታላቅ የሆነው የምስዮን ትምህርት ሥራ ይህ ቀላል የሆነ የቅዱስ ፍራንሲስ ባህሪ ነው። ይህም ወንጌልን ሁልጊዜ ስበክ የሚል ነው። አስፈላጊም ከሆነ ምቹ ጊዜ የሆነ ቃል ሁሌ አካባቢያችንን ይኖራል። በደማስቆስ መንገድ ብዙ በመቆየት ማጣት የለባችሁም። ጌታ በጊዜያችን ለነቢያት ሐዋርያ እንደምናገር መሰክራለሁ። በንጹሕ ልብና እውነት ወደ እሱ ለሚመጡትም ሁሉ ይናገራል። አትጠራጠሩ፣ አስታውሱ። ስላየኸኝ አምነሃል። ሳያዩ የሚያምኑ ብፁዓን ናቸው። እግዚአብሔር ይወዳቸዋል፣ ጸሎታቸውን ይሰማል። ለልጆቹ በመናገር ጽናትን፣ ሰላምን እና እሱን የሚፈልጉትን በመርዳት በእሱ አኳኋን የሚፈልጉትን ያናግራል። የኋለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተ ክርስቲያን የጌታን መመሪያ የሚከተል መሆኑን የተቀደሰ ምስክርነቴን እሰጣለሁ። በተሸከመው ስሙ ወዳኛችን ኢየሱስ ክርስቶስ የተመራ ነው። ወንድሞችና እህቶች፣ ውድ ጓደኞች፣ ወደ ደማስቆስ መንገድ ከብዙ ከመቆየት በእምነት ምኞትና ፍጹም ፍቅር ብርታት ወደፊት እንጓዝ። ወደ እውነተኛ ሐዋርያነት ጉዞ በምንፈልገው ብርሃን በረከት እናገኛለን። ለዚህም ጸሎቴንና ምስክሬን የምተውላችሁ በኢየሱስ ክርስቶስ ስም አሜን።